ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 8 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ጥቅምት 8 ቀን 1050 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሀተታ ከዚህናው በማስከተል እናሰማለን። በመጨረሻም ህይወት አሰፋ በላኩልን ጽሁፍ የመጀመሪያው ክፍል ፕሮግራማችን ይተናቀቃል።
ደምቢዶሎ ሊማሩ በሄዱበት የታፈኑት የዩኒቨርሲቲ ተማሪዎች በኦሮሞ አካራዎች ታፍነው እስካሁን ያሉበት ሳይታወቅ ደብዛቸው ከጠፋ ዛሬ 1049 ቀን ሞልቷቸዋል። ቦኮ ሐራም ያገታቸው የናይጄሪያ ተማሪዎች አድራሻቸው ጠፍቷል ቀረም። አልሻባብም ሆነ አይሳይስ እንዲሁም ወይ በድርድር ይለቃሉ ያለዛ ኃላፊነቱን ወስደው መግደላቸውን ይገልጻሉ። ከኛ ሀገር ግን ለትምህርት ይወጡ ንጹሃን ተማሪዎች እንደ ማሌዥያው አውሮፕላን አድራሻቸው ጠፍቶ ቀርቷል። ጉዳዩ ደግሞ የበለጠ የሚያሳዝነው አገዛዙ አንድ የተለቀቁ አንድ ልናስለቅቅ ነው እያለ ድራማ ሰርቶ አድራሻቸውን አጥፍቶ ሲቀር የህዝብ ድምጽ ከሆነው ፍኖተ ዲሞክራሲ በስተቀር አንድም ይመለከተኛል የሚል አካል ተደራጅቶ አገዛዙን ሊጠይቅ አልፈቀደም። በርግጥ ከዚህ ቁጥር በላይ የአንድ ቤተሰብ የሆነ ህዝብ ከመተከል እስከ ወለጋ ማይካድራና ጭና ሞቷል። ግፍ ተፈጽሞብናል። እነዚህን ቢያንስ አስክሬን ቀብረን እርማችንን አውጥተናል። ህዝብን አንድ አድርገው ወደ ሰላማዊ የትግል ምዕራፍ ያስገባሉ ተብለው የተጠበቁ ጥቅመኞች ህዝብ ከምንም አንስቶ ጣራ ካደረሳቸው በኋላ ትግሉን ወደ ኋላ ትተው የጊዜ ቀጠሮ ገና እንዳልተቆረጠለት ተፋላሚ ማዶና ማዶ ሆነው ሲዘላለፉ እየዋሉ አይደለም ከጥላት ሊከላከሉ ለጥላት በር እየከፈቱ በጎጥ እንዲከፋፈል ሁለተኛ አገዛዝ ሆነው ህዝብን እያስቸገሩ ይገኛሉ። በአገዛዙ የተማረው ወጣት ሰከን በሉ ብሎ መንጋ እያሉ የሚሳደቡት ኢሊቶች ተብዮቹ ለየትኛው ሰው ጭፍጨፋ በመውርነት ከአገዛዙ ጋር ተነጋግረው የመፍትሄ አቅጣጫ አመጣው የቱንም ህዝብ ችግር ቀረፉ። ለመሆኑ ግን የተገፈው አካባቢ ኢሊት አለው ካለውስ በዝምታ ሁሉን የሚመለከተው ካለፉት 4 አመታት የከፋ በንጹሃን ላይ ምን እስኪፈጸም ይጠብቁ ይሆን የሚለው መልስ አልተገኘለትም። መጀመሪያ ምን አግኝተው መቼ እርማቸውን አውጥተው ነው ህመማቸው የሚለቃቸው? ህዝብ እንደዚህ መቆም ማቃቱን መግለጫም አሁን ላለው ሁሉ ጭፍጨፋ ምክንያቱ እነዚህ ተማሪዎች ጠፍተው ሲቀሩ የዘንጀሮ ስቴ ብሎ መተኛቱ ነበር። በእነዚህ ልጆች አገዛዙ ብቻ ሳይሆን የሚመለከተው ኢሊትም ሰምቶ ዝም ያለ ህዝብም ነገ በታሪክ አንገቱን ይደፋል። የህዝብን ብቃት የገመቱት በእነዚህ ተማሪዎች ከዛ በኋላ ይኸው እስከ አሁን ሰዓት ህዝብ እንደ እንሰሳ ሲታረድ ይውላል። ያኔ ዝም በመባሉ ዋጋ እያስከፈለ ስንት ጀግና ምሁር ሞልቶ የጠባቦች መጫወቻ እንሆን አሰቡ ሲሉ የችግሩ ተጋሪዎቹ መልእክታቸውን አስተላልፈዋል። ግራ የተጋባው ያገዛዙ ስርዓት አልበኝነት ተጠናክሮ ቀጥሏል። የኦህዴድ ኦነግ ታጣቂዎች ጠንከር ሲሉ ያገዛዙ ካድሬዎች ይመጡና ተደራይታችሁ ተከላከሉ ይላሉ። ህዝቡ ወጥቶ በኦነግ ላይ ጥቃት ሲፈጽም ደግሞ ኦሮሞን ገደላችሁ በማለት ህዝቡን ወንጅለው እስር ቤት ያስገባሉ። ከስር ኦነግ በግፍ ያባረናል ካለያገዛዝ ሰዎች ተመለሱ ብለው ወደ ገዳዮቻችን ይመልሱናል ብለዋል። ድምፅ ለሌላቸው ድምፅ የሚሆኑት ጋዜጠኞች በግፍ ታስረው አንድን ክስ ሁለት ሶስት አድርጎ በማቀናበር በመክሰስ መሬት ላይ ያለን የህዝብን እውነት አፍኖ ማስቀረት ያገዛዙ ቀዳሚ ተግባር ሆኗል። ስለ ሀገር እና ስለ ወገን ሲሉ የደብብቆሽ መንገድ አያዋጣም በሚል እውነትን በሚፈልጉ ጋዜጠኞች፣ የፖለቲካ አዋቂዎችና የጎበዝ አደራጆች፣ በማህበረሰብ አንቂዎች፣ በፖለቲከኛና በሌሎችም ንጹሃን ወገኖች ላይ የሚደረግን ዘላቂ ውጤት የማያመጣ ስርዓታዊ አፈናን አጥብቆ መቃወም እንደሚገባም ተገልጿል። ወያኔ የሞት አፋፍ አሰቃቂ እቅድ አውጥቶ እየተንቀሳቀሰ ነው ተባለ። ወያኔ ለዘብተኛ የሆኑ ምሁራንና ወጣቶችን በካምፕ እየሰበሰበ ነው። ከመቀሌና ከአንዳንድ የትግራይ አካባቢዎች የተሰማው መረጃ ለንጹሃን አደጋ እንደደቀነም ተገልጿል። አካባቢው እየመጡ ካሉ ምንጮች መረዳት እንደሚቻለው ቡድኑ በተለያዩ ከተሞች ሰዎችን ካምፕ በሚመስሉ አዳራሾች እየሰበሰበ እንደሚገኝም ተጠቁሟል። ጉዳዩን በጥርጣሬ የተመለከቱት ምንጮች በአዳራሾቹ እየሰበሰቡ የሚገኙት ሰዎች በአመዛኙ የወያኔን መንገድ የሚቃወሙና የሚተቹ ለዘብተኛ የሆኑ ሰዎች እንደሆነ የተናገሩ ሲሆን፣ አብዛኛዎቹ ሰዎች መከላከያ ሰራዊት አካባቢ ሙሉ ለሙሉ ከወያኔ ሲጸዳ ሊቆቋም በሚችለው ጊዜ አስተዳደር ውስጥ ሊሳተፉ ይችላሉ የተባሉ እንደሆነ ስጋት በተሞላ መልኩ ተናግረዋል። የሰዎቹ ጣፋንታ ምን እንደሆነ ባይታወቅም ወያኔ ከዚህ በፊት በጦር በለቀቃቸው አካባቢዎች እንዳደረገው ሁሉ በጅምላ ሊጨፈጭፍ ይችላል የሚል አስፈቃቂ ስጋት እንዳለባቸውም ታካይ ነዋሪዎች መስማት ችለዋል። ቡድኑ በአማራ፣ በአፋር እንዲሁም በትግራይ አካባቢዎች በጦርነት ተሸንፎ በለቀቃቸው ቦታዎች ሰዎችን በጅምላ ከመጨፍጨፉ ባሻገር ጤና ጣቢያዎችን፣ ትምህርት ቤቶችን፣ ባንኮችን፣ የንግድ ተቋማት የቻለውን ዘርፎ ያልቻለውን ጥቅም እንዳይሰጡ አድርጎ እንዳዋደማቸው ይታወሳል። የቡድኑ የአሁኑም እቅድ ከዚህ የተለየ እንዳልሆነ ምንጮች በስጋት ይገልጻሉ። አገዛዙ ደርሶ የማያድናቸው ወይም ደግሞ መንግስት በሌለባት ሀገር የንጹሃን መብት የማይታይበት አግባብ በዚህ ሰዓት እነዚህ ንጹሃን ታፍነው አንድ አካባቢ ውስጥ መቀመጣቸው ለወላጅና ለቤተሰቦቻቸው ትልቅ ስጋት ደቅነዋል። የወያኔ ክፋት ሰዎችን በአሰቃቂ ሁኔታ በጅምላ መጨፍጨፍ ብቻ ሳይሆን በጅምላ የጨፈጨፈውን ሰዎች አስክሬን ወንዝ ውስጥ ይከታል። አሁንም በካምፕ የሰበሰባቸው ንጹሃን እጣ ፋንታ ይህ እንዳይሆን ያሰጋል። አብዛኛዎቹ ወጣቶች፣ ምሁራን፣ ጦርነት የተቃወሙና ህወሓትን በመተቸት የሚታወቁ ናቸው። የአካባቢው ነዋሪዎች ወያኔ ሞቶ እንኳን የትግራይን ህዝብ ከመጉዳት ወደኋላ እንደማይል ያሳየበት ውሳኔ ነው ሲሉም ጠቁመዋል። ሰሞኑን ከሰሜኑ አካባቢ ወደ አዲስ አበባ በሚወስደው መስመር ቱሉ ሚልኪ የተሰኘው ቦታ ላይ በኦህዴድ ኦነግ ኃይሎች እገታና ግድያ እየተፈጸመ እንደሆነ ተገለጸ። ቱሉ ሚልኪ የተሰኘው ቦታ ላይ በጨፍጫፊ ኃይሎች መንገድ ተዘግቶ 5 አባዱላ፣ 3 ሲኖትራክ እና 1 የቤት አውቶሞቢል ጨምሮ ከአገቷቸው በኋላ እስከ ምሽቱ 5 ሰዓት አቆይተው ሲኖትራኩን አቃጥለው የሲኖትራኩ ሹፌርና ረዳት እንዲሁም የአውቶሞቢሉን አሽከርካሪ ማንነታቸውን ካጣሩ በኋላ አግተው ወስደዋቸዋል። አባዱላዎች የአካባቢው ልጆች ስለነበሩ በጠዋት ለቀዋቸዋል። ይህ ሁሉ ሲሆን መከላከያ ከ10 ኪሎ ሜትር ርቀት ላይ የሚገኝ ቢሆንም በቦታው የደረሰው ግን ከአንድ ቀን በኋላ ነው። አሽከርካሪዎች ታግተው ወዴት እንደተወሰዱና ምን ደረጃ ላይ እንዳሉም ለማወቅ አልተቻለም። የጎንደር ከተማ የመጠጥ ውሃ ችግር ተባብሶ መቀጠሉ ተነገረ። ችግር ይቀርፋሉ ተብለው ከህዝብ ከፍተኛ ገንዘብ የወጣባቸው ፕሮጀክቶች እንደታሰበው በአገዛዙ ተልካሻ ምክንያት ስኬታማ መሆን አልቻሉም። የጎንደርን የውሃ ችግር ይፈታል ተብሎ ተስፋ ተጥሎበት የነበረው የመገጭ ውሃ ግድብ ከታች ከመሰረቱ በኩል አፈሩ መናዱንና የውሃ ስርገት መከሰቱን ለማወቅ ተችሏል። ሙስናና ብልሹ አሰራርን ተንተርሰው ለበርካታ ነገር የሚለውን በጀት በመብላታቸው ምክንያት የካድሬዎቹ ችግር ዛሬም በደለል ተሞልቶ ውሃው ህዝብ በውሃ ጥም እንዲሰቃይ ሆኗል። መገጭ ከጎንደር 20 ኪሎ ሜትር የማይደርስ ርቀት ላይ የምትገኝ ትንሽ መንደር ነው። 2.4 ቢሊዮን ብር በመመደብ በዚህ አካባቢ የውሃና የመስኖ ግድብ ለመገንባት በጎንደር ከተማ 1.8 ሚሊዮን ሜትር ኪዩብ ውሃ ለማቅረብ ታቅዶ በ2001 ዓ.ም ግንባታው ተጀምሮ 13 ዓመታትን ቢያስቆጥርም ፕሮጀክቱ ተጠናቆ ውሃ ለአካባቢው ማህበረሰብ ማቅረብ ግን አልተቻለም። ጎንደር ከ20 ዓመታት በላይ በዋነኛነት ውሃ የሚያገኘው ከአንገረብ ውሃ ግድብ ነው። ይሁንና በ1994 ተጠናቆ ስራ ከጀመረ ጊዜ ጀምሮ ደለል ወደ ግድቡ ይገባል። አካባቢው የነበሩ ገበሬዎች እንዲነሱ አልተደረገም። በዚህ ምክንያት ከላይኛው የመሬት ክፍል የሚከናወን የግብርና ስራ አማካኝነት ክረምት ሲመጣ ደለል በቀላሉ ወደ ግድቡ ይደርሳል። ከዚህ ሌላ ደግሞ ከጎንደር ደባርቅ የመንገድ ስራ ሲሰራ ተጨማሪ ከፍተኛ ደለል ወደ ግድቡ በመግባቱ በሂደት ደለሉ ከፍ እንዲል አድርጎታል። እንደ ባለሙያዎች አተታ ከመነሻውም ደለል እንዳይገባ ማድረግ እየተቻለ ነዚህ አጭበርባሪ ያገዛዙ ካድሬዎቹ ይህ ሁሉ ሸፋፍ ነው አሁን ድረስ ደለል ሞልቶት የውሃ ጥረቱ ተባብሶ እንዲቀጥል አድርገዋል። በ2013 ዓመተ ምህረት 3 ሚሊዮን ሜትር ኪዩብ ደለል ተከማችቶ ነበር። አሁን ያንገረብ ግድብ ሙሉ በሙሉ በሚባል ደረጃ በደለል በመሞላቱ ውሃ ለማቅረብ የሚቻልበት አቅሙ ተሟጧል። ህዝብም ለማን አቤት እንደሚል ግራ ገብቶት በውሃ ጥም እየተቆላ ይገኛል። ደለሉን ለመርገጥ ከሚደረግ ድካም ውጪ ይልቅ አዲስ ግድብ መገንባት የተሻለ እንደሆነ ባለሙያዎች ያሳስባሉ። ያንገረብ ውሃ ግድብ በ1994 ዓመተ ምህረት ሲጠናቀቅ በወቅቱ ለነበረው እስከ 700,000 ለሚደርስ ህዝብ ታቅዶ ለ20 ዓመታት አገልግሎት እንዲሰጥ የተገነባ እንደነበር ይናገራል። አሁን ባለው መረጃ የጎንደር ህዝብ ብዛት ከ700,000 በላይ ነው። ይህን ያህል የህዝብ ቁጥር ላለው ከተማ ደግሞ ቢያንስ 70,000 ሜትር ኪዩብ ውሃ ያስፈልገዋል። ማቅረብ የተቻለው ግን 13,000 ሜትር ኪዩብ ነው። ይህም 18% ሽፋን ሰጥቷል። ለጎንደር ከተማ ንጹህ ውሃ ከከርሰ ምድር ለማቅረብ በቆላ ድባ በ600 ሚሊዮን ብር የውሃ ፕሮጀክት ተሰራ ቢሆንም ውሃ ግን ለከተማ ማቅረብ አልተቻለም። ይህ ፕሮጀክትም አሁንም ባገዛዙ ኃይሎች እንደሚቋረጥና ጥቅም ላይ እንደማይውል እምነታቸውን ይናገራሉ። ከጎንደር ውሃ አቅርቦት ጋር በተያያዘ በተከታታይ በሁሉም አማራጮች የታየው ትልቁ ክፍተት የጥናቶች ችግርና የካድሬዎቹ ለሸንጋይነትና ሙስናና ብልሹ አሰራር በመበራከቱ እንደሆነ ተጠቁመዋል። ለሰዓቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ።
የማክሰኞ ጥቅምት 8 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ቢርበኝ ሰረኩ ቢጨንቀኝ ታረኩ። ቢርበኝ ሰረኩ ቢጨንቀኝ ታረኩ ነው የወያኔ ነገር። የጠነከረ ሲመስለው አማራና አፋሩን ፍጀው ብሎ ብዙ አሰቃቂ ወንጀል ፈጽሟል። ነገሮች አልሆን አሉ መሰል ተጠሩ መሰል ግን የድርድርና ሰላም አባወራ ሆኗል። መደበኛውና አክራሪ ጠላቱ ሻቢያ ጥርሱን ነክሶ ስለተነሳበት እንጂ ኮሎኔል ግራኝማ ለወያኔ አመቺ ፍራሽ ሆኖ በተለይ አገር ወዳዱንና አማራውን ሲያስጨርስ ብዙ ጊዜ አልፏል። ባለው ተጨባጭ ሁኔታ ይህ ሐቁ ከህዝብ ተደብቆና በውሸት ተከናንቦ ያለው ሁኔታ ወያኔ በጦር ሜዳ ብዙ ሽንፈት እንደደረሰበትና በትግራይም ቢሆን መሬት እየተያዘበት መሆኑን ያረጋግጣል። አለቆቹ ከአፋዊ ድጋፍ ውጭ እንደበፊቱ በተጨባጭ እየረዱትም ካለመሆናቸው ሌላ ሱዳን ያላት አንድ አንቶኖቭ ተመቶ በመለቁ መሳሪያ ማመላለሱ አልቀለላትም። ወያኔ አልተመቸውም። ጦርነት ይቁም ጊዜ ያገኝ ይግዛ ያንሰራራ የሚሉት ጭንቁን እየተካፈሉ ያሉ ወዳጆቹ ናቸው። ለወያኔ ማዘን መቆርቆር ኢትዮጵያዊነትን ክዶ እንደ ጭፍሮቹ የወያኔን ቡትቶ ባንዲራ ሰንደቅ ዓላማ ብሎ እንደማንገብ ማውለብለብ ነው። የወያኔ ባንዲራ መረገጥ መቃጠል ያለበት መሆኑ መቼም መዘንጋት የለበትም። ግም ለግም አብርሃዝ ግም እንዲሉ ዳዴ የሚለው ፋሽስት ኮሎኔል ሆነ ወያኔ የፖለቲካ ተሎቻቸውን ከጎናቸው አሰልፈዋል። ካዲዮቹ አይበቃቸውም እንዴ ብሎ ዜጋ ቢገረም አይፈረድበትም። ገና ከጧቱ ኢሃፓን ከህዝብ ሊያጣሉና ሊያጠቁ ሞክረው ወደ ደርግም ወደ ወያኔም የኮበለሉት ጉዶች ለህዝብ ጠላቶች በተናጠልም ሆነ በተለጣፊ ቡድንነት ተኮልኩለው ኢትዮጵያን ጎድተዋል። ከኢህዴን እስከ ብአዴን አዴፓ ፓ ያማራ ብልጽግና በሚል ስያሜ የተሰበሰቡ እነዚህ የወያኔ የቀትር ጥላዎች ዛሬም የባዕድ መጋዣ መሆናቸውን ቀጥለዋልና ኢትዮጵያንና በተለይም የአማራውን ህዝብ በመጉዳትና በማስጠቃት ላይ ናቸው። ባዕድን ተብለው ራሳቸውን ለወያኔ የሸጡት ማፈሪያዎች ዛሬ አንድም ለወያኔ ሌሎችም ለኮሎኔሉ አድረው ኢትዮጵያ ላይ ጥርስ እንደነከሱ ናቸው። በተሾመ ማግስት በሙስና ሲጨማለቅ ይዘውት የነበረው ኢየሱስን በከርቸሌ እስር ቤት መስኮት መጥቷናገረኝ ባዩ የወቅቱ ጠቅላይ ሚኒስትር ተብዬ ጉደኛ ለምሳሌ ዘረኛውን ኮሎኔል ደግፎ ውር ውር ካለ በኋላ አንዳንድ ጨፍሮቹን አስከትሎ የወያኔ ደጋፊ ሆኗል። ጸረ አማራ፣ ጸረ ኢትዮጵያ ገና ከጠዋቱ ብዙዎች ክህደቱ ይሉት የነበረው የታቦት ሌባ ወደ አሜሪካ ኮብልሎ ካለበት ሆኖ ወያኔን ደጋፊ ሆኗል። በራሱ ጎጥ ዙሪያ ሊሰበሰብም የነበረውም አልሆነለትም። ወያኔም በቆቦ ወዘተ ባደረገው ፍጅት የህዝብ ጠር እንጂ ወገን አለመሆኑን አረጋግጦ ጥረቱን አክሽፎበታል። የወያኔ የከረመና የገለማ ጸረ ህዝብነትና ጨካኝ አውሬነት ሲነሳ፣ በአንጻሩ ኮሎኔል ጅላንፎና ጠባብ ኦሮሞዎች ጸጋን ይላበሳሉ ማለት ዘበት ነው። ህዝብን በመፍጀት እኔ ልብስ አንተ ትብስ ውድድር ላይ ያሉ ናቸው። ኮሎኔሉም የህዝብ ጠላቻውን ህዝብ የጠላቻውን ነፍሰ ገዳዮች መልሶ በመሾም አረጋግጧል። አማራውን የጨረሰውን ዓለምነህ መኮንን አይነቶቹን የሲዳማ ህዝብ ሊፋረደው የሚፈልገው ሽፈራው ሽጉጤ አይነቶቹን መልሶ ህዝብ ላይ ሲሾም ይህ ግብዝ ዘረኛ ምንኛ ህዝብን እንደሚጠላና እብሪቱ አውሮተም እንደሚንቅ ግልጽ አድርጓል። በጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያነት ማናቸውም ከማናቸው አንሰው ብድር ጠያቂዎች አይደሉም። በጋራ የተነሱብን የጋራ ጠላቶች ሲሆኑ ቢጋጩ ሌቦች ክፍፍል ላይ መጣላታቸው የሚያስደንቅ አይሆንም። ጅቦች አህያን ጥለው ሲቦጭቁ እርስ በርስ ንክሻቸውም የሚጠበቅ ነው። ድርድር ለሚሉት ሊቀመጡና ጉንጭ ሊያለፉ ከደረሱ ኮሎኔሉ ለወያኔ ልክ ወያኔ ለሻቢያ እንደ ሰገደው ማጎብደዱ አይቀርም። ያውም አሜሪካ በሚሾፍረው የድርድር ሂደት የአማራውን የተቀማ መሬት ምዕራብ ትግራይ ብሮ ካጸደቀላቸው ውሎ አድሯል። ፋኖ አስቸገራቸውም ብሎ ለአገር የሚታገሉትን ሊያጠፋ በመጣርም ላይ ነው። ይህ እባብ ይህ ጊንጥ መርዝ የለውም ብለው ሊሞግቱን የሚሞክሩት በጣም ያሳዝናሉ። ሕዝብ ከምሥራቅ ወለጋ እስከ አጣዬ ማይካድራ፣ መተከል፣ ሰሜን ሸዋ ወዘተ ማንፈጀህ ብለው ቢጠይቁት ዘረኛ ኦሮሞዎችና ወያኔ ማለቱ አይቀርም። ወያኔ ፈጀኝ፣ ዘረኛው የኦሮሞ አገዛዝ ወይም ኮሎኔሉ ግን ተከላከለልኝ ሊል አይጠበቅም። ወያኔን ሻቢያ ሲያጠቃውም ገላጋይ አስታራቂ ሊሆን አይጠበቅም። በግርግር በጠባብ ኦሮሞ አገዛዝ ትብብር ማን በተጨባጭ የኢትዮጵያ ገዢ እንደሆነ ለሕዝብ የተሰወረ አይደለም። መለስ ዜናዊ የአፍሪካ ቀንድን መረጋጋት አስረግጧል ብሎ ምስክርነት የሰጠው የተባበሩት መንግስታት ዋና ጸሐፊ ዛሬ በሰበብ አስባቡ ወያኔን ቢደግፍ ከውድቀት ሊያድን ቢጥርም ሊያስገርም አይገባም። ውሻ በበላበት ይጮኻል ነውና ሃይቲ በአሜሪካ ቁጥጥር ስር ሊያስገባ እንደሚንደፋደፈው ኢትዮጵያንም ዕድሜ ለጠባቦቹ ንቆ ለወያኔ ሊያመቻች ቢዳክር ሊያስገርም አይገባም። በአገራችን የባዕድ ጦር ይግባ ባይ ዜጎች አይባሉ ጭራቆች ግን ጉድ እግዚኦ ቢያሰኙን ተገቢ ነው። ሽፋን ስም ሊሸፍን ያልቻለውን ጸያፍ ክህደት ይዘው ውር ውር ሊሉ የሚጥሩትን መነቃነቂያ አንዲትም ጋት ሆነ ማጠየቂያ መስጠት አይገባም። ለጠላት ያደሩ ካዲዎችን አምረን እንታገል። አገረደን ትግላችን ዘረኝነትን ያውድም። ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ።
አድማጮቻችን በማስከተል ህይወት አሰፋ አገርግን አገርነች በሚል ርዕስ የላኩልንን መልእክት እናሰማለን። ህዝባችን ለአያሌ ዘመናት የአጎል ልማት ተጠቂ ሆኖ የቆየውን ያህል የኋላ ቀርነትና የድርብ ጭቆና ማዕት ሲወርድበት እንደኖረ የታሪክ መረጃዎች ይጠቁማሉ። ገዢዎቹ ከኋላ ቀርነት ጋር እየተፈራረቁ በጎዱት መጠን አገር አንድ እርምጃ የኋሊት እያዘገመች መኖሯን ከቀደመው ታሪኳ ላይ ቆንጥረን ልናይ እንችላለን። ለአያሌ ዓመታት እንደ ሰው ሳይቆጠር ለማያውቀው የልማድ ባሪያ ተገዢ ሆኖ መቆየቱ ሳያንስ ለሰውኛ ልማዳዊ መንፈስም ገባር ሆኖ እንደቆየ መረዳት ይቻላል። ማይምነትንና ደህንነትን ከዘማዳዊ አኗኗሩ ጋር በማቆራኘት ዘመነኛ የልማድ ባርነት እስኪመጣ ድረስ አምባገነኖት የቻሉትን ሁሉ በደል ፈጽመውበታል። ለስልጣናቸው መደላደል ሲሉም ባልተገባ ልማድ እጅግሩ ጠፍንገው የቆም እስረኛ እንዲሆን ያልፈተሉት የተንኮል ገመድም አልነበረም። በዚህም መሰረት ህዝብን በተለያየ መንገድ በማሰቃየት አንገት ደፍቶ እንዲኖር የማድረጉ ዘዴ አንደኛው የገዢዎች እኩይ ልማዳዊ መንፈስ ሆኖ ቆይቷል። አሁን በዘመነኛው ስርዓት ደግሞ ወጣቱን ክፍል የደባል ሱስ ተጠቂ በማድረግ አፈናና ግድያቸውን ጨምረው እየተሳቀቀ እንዲኖር የማይጠቅሱት የተንኮል አንቀጽ የለም። ገለባ የሆነ የትምህርት ስርዓት ዘርግተው በእውቀት ችግር እንዲሰቃይ ካደረጉ በኋላ በየሄደበት ሁሉ እየቀለለ እንዲኖር ያልፈጸሙት በደልም አልተገኘም። አምረው ዝጎ ታሪኩንና ራሱን እንዲረሳ የሆነበትን የክፋት ልማድ ለማረጋገጥም ሆነ የገዢዎቻችንን ገበና ለመግለጥ በየጫት ቤቱ የሚውለውን ወጣት መቃኘቱ በቂ ይሆናል። ይህ ደግሞ ካሮጌው ስርዓት የዞረ የዘመነኛው አገዛዝ ውርስ በመሆኑ የግፍና የስቃይ ባለቤት የሆኑት ብልግናዎች ሳይቀሩ ውርሱን ተረክበው የመከራ ሸቀጣቸውን ያራግፉበት ይዘዋል። በዚህም መሰረት ብዙውን ጊዜ ለዚህ አይነቱ በደል ተጠቂ የሚሆነው የህብረተሰብ ክፍል ደግሞ መከረኛው ወጣቱ መሆኑ ይታወቃል። ይሁን እንጂ በኑሮ ውድነት አጨናንቀው በየጎዳናው ብቻውን እያወራ እንዲሄድ የፈረዱበትን የእድሜ ባለጸጋ የህዝብ ክፍልም የበደላቸው ተጠቂ አድርገውታል። ቅርጽና ይዘት እያወጡ መላውን የህብረተሰብ ክፍል የማንነት ሀብቱን ቀምተው የነጻነት ረሃብተኛ በማድረግ መጪውን ዘመን አሻግሮ እንዳይ የአፈና ጨርቅ ጋርደው እያደናበሩት መሆኑ ግልጽ ነው። በዚህም የተነሳ መገንጠልን ያላመጥ ዘንድ ብሔርን አስነክሰው ማንነቱን እንዲረሳ ካስደረጉት በኋላ ያልፈላ የፖለቲካ ጉሽግተው በየጎዳናው እየተፋ እንዲውል ያደረጉበትንም ክስተት ማንሳት ይቻላል። የአሮጌ ስርዓት ተሸካሚዎች ወጣቱን ክፍል አእምሮውን ስቶ ሰማይ መረቱ እንዲዞርበት በማድረግ የቆመባት መሬት እስክትከዳው ድረስ ያልቆፈሩት ስርቻ የለም። ደግነቱ በደም የታነጸች አባቶች ርስት ስለሆነች የቆፈሩትን ያክል ቢቆፍሩም እነርሱ ተናዱ እንጂ ልትናድላቸው አልቻለችም። ለምን ከተባለም የቃል ኪዳን ምድር በመሆኗ እነርሱ ተንደው እስኪያልቁ ድረስ የቻሉትን ያክል ቢጥሩ ከቶውንም ልትናድላቸው አትችልምና ነው። ለዚህም ነው አምባገነኖች ህዝብን ረጅም ገደል ውስጥ ሊከቱት ያላቸውን ኃይል አሟጠው በተጠቀሙ ማግስት ከንቱነትን አትርፈው አለ የተባለውን ውርደት ሁሉ የሚከናነቡት። ይሁን እንጂ የሞት ሞቱን ታግሎ ነፍሱን ያተረፈ ዜጋ በርካታ ቢሆንም በከፋው የበደል በትራቸው ቀጥቅጠው መዳረሻ ያሳጡትን ህዝብ ብናሰላው ቁጥሩ ቀላል አይደለም። መዳረሻቸው ተፍቶ ካልታወቁት ከእልፍ አላፍ ዜጎቻችን መካከል ለማንነቱ ሲታገል እየታፈነ ተወስዶ የተጨፈጨፈው የወልቃይት አማራ ህዝብ አንዱ ነው። የአማራ ማንነቱን ተቀምቶ መሬቱ ሊወሰድ ተንኮሉ ሲሸረብ አላስነካም በማለቱ አረመኔ ወያኔ የፈጸመው ዘግናኝ ግፍ መሆኑ ነው። በሌላ በኩል የመንግስቱ ኃይለማርያም ወታደራዊ አገዛዝ ለህዝብ እንደማይበጅ የተረዳው ኢሃፓ ሁለገብ ትግል በማጧጧፍ ህዝብን እያታገለ በነበረበት ወቅት የተፈጸመውን ግፍ እናስታውሳለን። ለህዝብ የሚከፈል መስዋዕትነት ቀላል አይደለምና አያሌ ታጋይ ልጆቹን ገብሯል። ይህ ማለት ደግሞ ትግራይ ውስጥ በወያኔ ደብዛቸው የጠፋው የኢሃፓ ታጋዮችን በሁለተኛ ደረጃ አይተን ማለት ነው። በሶስተኛ ደረጃ ልናየው የሚገባን ደግሞ የአዲሱን ወንጀለኛ ሹም ጉዳይ ነው። ከባንክ ዘርፊያው በተጨማሪ በሽወች የሚቆጠሩ ዜጎቻችንን ለስቃይ ዳርጎ ሳይበቃ የደምቢዶሎ ዩኒቨርሲቲ አማራ ሴት ተማሪዎችን ደብዛቸው እንዲጠፋ ማስደረጉ ነው። የዜጎቻቸውን መዳረሻ ያስጠፉ አገር እንመራለን ማለት ደግሞ ፌዝና ጨዋታ መሆኑን ከልብ መረዳትን ይጠይቃል። ህዝብን ሽጦ አገር ገዛለው ማለት ምን አይነት እብደት እንደሆነ በጥሞና ላስተዋለው ሁሉ ትርጉም ለመስጠት የሚቸገር አይመስለኝም። ከንጉሱም ይሁን ከደርግ የባሰበት የወያኔው ተኩላ ብልጽግናን መርቶ አገር ሊያስጠፋና ህዝብ ሊያስጨርስ ጥርሱን አግጥቶ የተነሳ መሆኑን በቀላሉ መረዳት ይችላል። ወዲ አገሬ ህዝቦች፣ ይባን በእንዲህ እንዳለ ሆኖ ወጣቱን የህብረተሰብ ክፍል የእናት አገር ወግና ባህሉን አስጥለው የባዳንን ልማድ በግዳጅ ሲጭኑበት እንደቆዩ ሁላችንም የምናውቀው ጉዳይ ነው። የቀደመው እንዳለ ሆኖ ምን ሊያስከትል እንደሚችል መገመት በማይችሉ የደንቆሮ ስብስቦች ተከበን የኖርነውን ያህል ዛሬም የብልጽግና ግሞች ትውልዱን እየበከሉ አገር ማቆሸሻቸውን ስራይ ብለው ተያይዘውታል። እነኚሁ አዲስ ገብ የዘረኛ ስብስቦች ወጣቱን ከጫትና ከሐሽሽ ጋር አቆራኝተው ራሱን ስቶ እንዲወድቅ ያልቆፈሩት ጉራንጉር የለም። ለጠፍኑ በታሰረበት ሱሳዊ ልማድ ምክንያት ከቆፈሩት ጉድጓድ ውስጥ ሊገባ ሲቃጥት እየተመለከቱ አይተው እንዳላዩ የሚሆኑትን ነገር መናገር አይቻልም። ደስታቸውን መቆጣጠር እስኪያቅታቸው ድረስ ይፍነሸነሻሉ። ሰው በዜጋው ስቃይ ሲደሰት ማየትን የመሰለ አስነዋሪ ነገር ያለ አይመስለኝም። በክፋት የሚናጡት የኛዎቹ ቀኛዝማቾች ዜጎች ግራ ተገባብተው ሲደናበሩ እነሱ አገሪቱን በድንቁርና ከበው እንዳሻቸው ይጨማለቁባታል። ድሮውንም የፈለጉት ይሄን ነበርና እስኪበቃቸው ድረስ እየተጫወቱብን ይገኛሉ። ተወልዶ ባደገባት አገር ላይ ስደተኛ ሆኖና የላስቲክ ድንኳን ዘርግቶ የጎዳና ህይወቱን እንዲመራ ገፍትረው ሲያስወጡት ጉልበት እንጂ አእምሮ የሌላቸው መሆኑን መረዳት ይቻላል። አገራችን በሁለገብ ችግር ምክንያት አብይ አህመድ በሚሉት ደንቆሮ አረመኔ ቅርቃር ውስጥ እየገባች መሆኗን የምንናገረውም ከዚህ የተነሳ ነው። ሰውየው የለየለት ኮቴቢስ ነጠላ እንደሆነ ምንም ጥርጥር የለውም። የወሬ ጣቃ መቀርደድ ለአገር ይበጅ ይመስል እንቶፈንቶ ንግግሩ ከልክ አልፏል። ደግነቱ ከጭራቆቹ መለስ ዜናዊና ስብሃት የተማረው ግብዝነትን ስለሆነ አወዳደቁም ሆነ አጠፋፉ እንደዚያው እንደሚሆን እኔ በበኩሌ እንክት አርግ ያምናለሁ። ከዚህ በተረፈ የገቢ ምንጫችን ነው በሚሉት የደንቆሮ ፍልስፍና ምክንያት ያርሳደሩን መሬት በጫት ማጣበቡን ተያይዘውታል። ለምን ከተባለ ደግሞ ህዝብን በተለይ ወጣቱን በሱሰኝነት ቆራኛ ተብትበው የአገር አለኝታውን አእምሮ በማደብዘዝ ጠባብ በሆነ ህሊናቸው የጠበበ አገዛዛቸውን ለማስፈን ነውና ነው። ሁሉም የሚገርመው ደግሞ ለሱስ ካሰማሩት ብሶተኛ ህዝብ በላይ እነርሱ በአልኮል እየጠነበዙ በሐሽሽ እየነሆለሉ ሱሰኞች ሆነው አገርን ገደል አፋፍ ማድረሳቸው ነው። የምልጃ ገንዘብ እጃቸው ሲገባማ የሚሆኑትን አጥተው ጫት መቃም ብቻ ሳይሆን በሐሽሽ እየደነዘዙ ህዝብ ላይ መከራን እያጨዱ ይከምሩበታል። በዚህም መሰረት እቡይነት አንጓሎ የጣላቸው የመልካም ሰብዕና ረሃብተኞች እንደሆኑ ከዚህ ላይ መረዳት ይቻላል። በመሆኑም ሰክረውም ሆነ መርቀነው በግድ ያስታወሱትን ብሶተኛ ህዝብ ጧት መርሳት ሲጀምሩ ጭንቅላታቸው ባዶውን የቀረቀፈው መሆኑን ምሳሌ እያነሳን ልናወራ እንችላለን። መረን ከለቀቀው ባህሪያቸው የተነሳ በረሃብ እየተሰቃየ ያለውን ዜጋ መርሳትም ብቻ ሳይሆን አስታውሰውትም አያውቁም። አብዛኛውን ጊዜ ህዝብን በመናቅ ለማወናበድ ሲውረገረጉ ይስተዋላል። መቼም የወጣላቸው አወናባጆች ናቸውና አያደርጉትም ብሎ የሚከራከር ዜጋ ካለ ራሱም በወንጀላቸው ተላልፎ በግብረአበርነት የሚቆጠር ብቻ ነው። በዚህም መሰረት ለእርዳታ የመጣውን የተረጂ ስንዴና ዘይት እስከ መሸጥ ደርሰው በየሆቴሉ አልኮል እየተጋቱ ሲያመሹ አፍረት የሚባል ነገር አይነካካቸውም። ከልክ በላይ በአልኮል ጠንብዘው በጠጡት መጠን የድሃ ህዝብ ሀብት መሆኑን ረስተው በተጋቱት ልክ ሐሞት እየተፉ ማደሩም እንደዚሁ የባሪያቸው ነው። በጣም የሚገርመው ደግሞ አንዳንዶቹ የብልጽግና ካድሬዎች በሚዘርፉት ገንዘብ ትዳራቸውን ረስተው ዝሙት ሳይቀር ሲፈጽሙ መገኘታቸው ነው። ምን ያህል አፍራተ ቢሶች እንደሆኑ ከዚህ መረዳት ይቻላል። የቃል ኪዳን ቀለበታቸውን እንኳን ለማክበር ያልቻሉ ሴሰኞች ናቸው። ለነገሩማ ለህዝብ ያልታመኑ ፍጥሮች ሆነው ሳለ ለተዳር ቃል ኪዳን ይታመናሉ ብሎ መጠበቅ የዋህነት ነው። የለየለት ርካሽነት ማለት እንግዲህ ይሄ ነው። አገር ማፍረስና ታሪክን ማጥፋት የወያኔ ወራሽ የሆነው ብልጽግና ፓርቲ ቀዳሚ ተግባር ከሆነ ከሁለተኛ ደረጃ ደግሞ ምዝበራ፣ ስካርና ዝሙት እንደ ቀደም ተከተላቸው የዘወትር ተግባሮቻቸው ናቸው ማለት ይቻላል። አገር ተመራች ከተባለ እንግዲህ ይሄ መሆኑ ነው። የእልፍ አላፍ ከርታታዎች አገር የሆነችው ይቺ ምድር እስከ መቼ ድረስ እንደነዚህ ባሉ ቆሻሻ ሰካራሞች እየተበከለች እንደምትኖር ግን እግዚአብሔር ይወቀው። መቼም እንዘርዝረው ብለን ከተነሳን ብዙ ነገር ልንዘረዝር እንችላለን። በአመት አንድ መጽሐፍ እንኳን ለማንበብ አቅም እንዳይኖረው ማድረጋቸው ሳይንስ ስነ ልቦናው ተሰልቦ የጋንጃ በአጠቃላይ ባደንዛዥ እጾች ደባል ሱስ መጫወቻ እንድንሆን ማድረጋቸው ከበደልም በላይ በደል ሆኖ ተመዝግቦባቸዋል። ተዘርዝሮ ከማያልቀው የገዢዎቻችን የበደል ተግባር ውስጥ ብዙዎቹ በወጣቱ ላይ እየተፈጸሙ የቆዩት አሳዛኝ ክፎች ለመሆናቸው ታሪካችንን መዳሰሱ ተገቢ ይሆናል። ትውልድ የማይረሳው ዘግናኝ ጭፍጨፋና እንግልት ዋና ዋናዎቹ ሲሆኑ ታሪኩን በርዘው ታሪክ አልባ እንዲሆን ያደረጉበትም ጥረት ከዚህ ውስጥ አንዱ መሆኑ አልቀረም። ውድ የአገሬ ህዝቦች፣ የግፋቸው ጉዳይ ሊነገር የማይችል የዚች አገር ሸክም መሆኑን ጥቂቶች ቢክዱም ብዙሃኑ የሚስማሙበት ስለሆነ የሚያከራክረን ጉዳይ አይሆንም። ዘር ማንዘራቸውን በቅንጦት ኑሮ እየመሩ ብዙሃኑን ለልመና ዳርገው የጭካኔ ድንበራቸውን ሊያሳዩን ብዙ ጥረዋል። እንዲህ አይነቱ አሳፋሪም ሆነ አሳዛኝ ድርጊት የተለመደ ቢሆንም አገር ሽጦ ህዝብን ለባርነት ማስማማት ማለት ግን ለአብይ አህመድ ዋና ያረመኔነት መገለጫ ሆኗል ለማለት ያስችላል። ይህን ተከትሎም ህዝብን ፈርቶ ለህዝብ የሚገዛ መሪ አልወጣልን ባለ ቁጥር ያልተማሩ አምባገነኖች ዙፋን ላይ የወጡ ግፋቸውን ሲያስቆጥሩን እንደኖሩ የታሪክ መዛግብቶቻችን ይመሰክራሉ። የመሰረተ ትምህርት ፕሮግራም መዘርግቶ ጎልማሶችን አስተማረ የተባለውን መሀይም ግለሰብ ማስታወስ ተገቢ ይሆናል። አልፋ አላፍ የተማሩ ወጣቶቻችንን አርዶ በልቶ መንግስቱ ቪቫ ያሰኘ ጭራቅ ፍጡር ነበር። አርመኔ መንግስቱ የአገር ዋልታም የሆነውን ያን ትውልድ ጨፍጭፎ ሲጨርስ ግን ለምን ያለው አልነበረም። የተረፈን ነገር ቢኖር ግን ህዝብን ለስቃይ ዳርጎ እግሬ አውጪኝ ካለ በኋላ ሐራሬ ላይ አሁንም በተንደላቀቀ ያዛውንት ኑሮ ህይወቱን መግፋቱ ነው። ሐቁ ይህ ሆኖ ሳለ ዛሬም ለአገር አጥፊው አብይ አህመድና ጀሌዎቹ ያጎነበሱ የበዙትን ያህል ህዝብ ጭዳ ሆኖ ሲያልቅ ለምን የሚለው ቆራጥ ዜጋም ብዛም ያለመሆኑ ነገር ነው። መለስ ዜናዊ ፓርላማ ላይ ሲጨፍር ከበሮ ይዘው ይዘሉ የነበሩትን ግብረ በላዎች እናስታውስና መሬት ስለጠበባቸው የዘመኑ ወረኬኛዎች ደግሞ አንዳንድ ነገሮችን ላውራ። የተማረ ኃይል እንደ ቅጠል እየረገፈ በነበረበት ወቅት ጎልማሶችን አስተማረ ወይም የአገር ድንበርን አስከበረ እየተባለ ይሞካሽ የነበረውን ሰው በላ አገር ቤት እንዲገባ የሚማጸኑት ጥቂቶች አለመሆናቸው ደግሞ ግርም ያሰኛል። ሰው ገዳዩን ወዶ እንዳለው ዘፋኙ አይነት መሆኑ ነው። የዚያ ትውልድ ፈርጦች ታግለው የወደቁት ለህዝባቸው ነጻነት ፍለጋ ሲባዝኑ እንጂ የሰው ቤት በርብረው ወይም የሰው ሚስት ቀምተው እንዳልሆነ ደርጎች ራሳቸው ይመሰክራሉ። በጅምላ ተጨፍጭፈው ሬሳቸው በያውራ ጎዳናው ተዘርሮ የዋለው ያን የመሰለ ቅዱስ ተግባር ሲፈጽሙ እንደነበርም የደርግ ጭራቆች ሊናገሩ ይችላሉ። ነገር ግን አረመኔው ጨፍጫፊ መንግስቱ መሆኑ ተዘንግቶ ወደ አገር ቤት ይመለስልን እየተባለ መወትወቱ እውነትም ሰው ገዳዩን ወዶ ነው ነገሩ። መንግስቱ አይደለም በህይወቱ ቆሞ ሞቶ እንኳ ሬሳው ቢመጣ የኢትዮጵያ እናቶች አፈር ያለብሱታል ብዬ አላምነም። ለምን የሚለኝ ካለም መልሴን በይደር ለማቆየት ተፈልጋለሁ። ያማለ ይህ ለመንግስቱ ሆነ ለመለስ ዜናዊ አሊያም ደግሞ ለኃይለ ማርያም ደሳለኝ የሚሆን ለዚህኛው ዋሾ ቅጥረኛ የተወሰነ የህብረተሰብ ክፍል ጭራ ቆልቶ ያደረ ወይም የሚያድር አይኖርም ለማለት አይቻልም። ምክንያቱም ውዥንብርና ፍርሃት፣ ጥቅምና ርካሽነት፣ ድህነትና ግዴለሽነት አንድን ህዝብ የሚገድለውን አምባገነን እንዲቀበል ያስገድዱታልና ነው። ለዚህም ነው ነጥሮቶ ሐቅን በመያዝ ለሐቅ ከመሞት ይልቅ ተግበስብሶ እየተጓዘ ጎስቋላ ህይወቱን የሚመራው ወነታን በሚጋርድ መንፈስ የተሸፈነ ህብረተሰብ ክፍል ደግሞ ውሎ አድሮ አመሻሽ ላይ ሐቁ ቢገለጥለትም የታጋይን ጉዞ ማስተጓጎል መቻሉን ብዙ ጊዜ አይተነው ኖረናል። ብዙ ጊዜ መታየቱ ብቻም ሳይሆን ሳያሰልስ ጎርቶን ያለፈ ስለመሆኑ ታሪካችንን መዳሰሱ ጠቃሚ ይመስለኛል። በዚህ መሰረት የመከራችን ጫፍ አልታይ ብሎ አድማስ ሙሉ ጨለማ ወርሶን መኖራችንን እስኪበቃን ድረስ ሁሉንም አይተናል። አቆን መንገድ በመተው ያሰት ጎዳናን ይዘን سنሰቃይ ሳለ አበሳችን የሚረዝም መሆኑን ግን ልብ ሳንለው ኖረናል። ይህ ሊሆንበት የቻለው ዋናው ምክንያት ደግሞ የገዢዎቻችን አዚም ሊለቀን ስላልቻለ የሰውኛ ለማዳዊ ያገዛዝ መንፈሳቸው ተጭኖን ያለ በመሆኑ ነው። ይህን ሰበብ አድርጎም የመንግስት ቅርጽ ያለው የሽፍታ ስብስብ ሀገር ያመሰ መሆኑን سنነግራቸው ስም ሊሰጡን ይከጅላሉ። የልባቸው ይدرس ብለን ስም ስጡን سنላቸው ደግሞ የፈረደበት ንፍጠኛን ያነሳሉ። ንፍጠኛ ምንድነው سنላቸው ንፍጠኛ ገዳይ ነው ይሉናል። ማንን ገደለ سنላቸው ደግሞ የፈረደበትን የኦሮሞ ህዝብ ይጠራሉ። ነፍጠኛ ይገደለው የውጭ ወራሪን እንጂ ወገኑን አይደለም እያል ለናስረዳቸው سنመወከር ጣሊያንና እንግሊዝን ፈጽሞ ማስተዋስ ይሳናቸዋል። የሰው ደም ጠጥቶ አልጠግብ ያለውን የጭራቅ ስብስብ سنናነሳባቸው ግን ጸጉራቸው ይቆምና የሚሆኑትን ያጣሉ። የሰይጣን ጭፍሮች ሰይጣንን እንጂ መልአክን እንደማይከተሉ ግልጽ ነው። በወነግጭ ሸኔና በጭፍሮቹ መካከለ ያለው ሁኔታም ይህን ይመስላል። ብቻ የሊና በሲሮች ሐሳብ ምን ጊዜም ቢሆን ይሄው ስለሆነ ብዙም አይገርመንም። እነርሱ ካልተፈጠሩበት ዘመን ጀምሮ ዛሬ የሚፈነጩባትን ምድር ያቆየልን የአማራ ህዝብ መሆኑን ባለማወቃቸው ወይም ሊያውቁት ባለመፈለጋቸው እንደሆነ ምን ተረጥረም ሰዎቹ የበታችነት መንፈስ አንቆያን ገላጣቸው መሆኑን ግን ለመረዳት እንችላለን። በመሆኑም እነኚህ ግዑዛን ፍጥረት ሳራል ቀማሱም እንጂ በልተው የማይጠግቡ የጋማ ከብቶች መሆናቸውን ደናርገው ስላሳዩን እናመሰግናቸዋለን። ያማለይህ ያገዛዙ ደጋፊዎች የሆነ ሁሉ ሐቅን አንቀረን በተፋነው መጠን ሐሰት ወደ ውስጣችን ገብቶ ውጅምብር እየናጠነውና ተደነባብረን ልንጠፋ ተመቻችተናል። ሐቅ አልገባን እያለ በገዢዎች ሐሰት ተማርከን ከአራት አስርት ዓመት በላይ የነጻነት ምስጢራችንን አሳልፈን ስንጸጥ የቆየንበት ታሪካችን በስፋት ተጽፎ ተቀምጧል። ከዚህም የተነሳ በዘመኑ የከፋ መላችን ሆኖ ለመመዝገብን በቅቷል ማለት ይቻላል። ያለመብሰላችን ወይም በፍርሃት መናጣችን አልያም ደግሞ በሆነ ልማድ መጠፍነጋችን ይሁን አይሁን አላውቅም። ነገር ግን በምድረ በዳ የድንቁርና እንኳን ውስጥ ጨለማ ጋርዶን አበሳ እየቆጠርን ያለን ስለመሆናችን ግን መናገር እችላለሁ። እውነታን ተቀበለንና ለእውነት ማች ሆነን ሐቁን ዳር አድርሰነው ቢሆን ኖሮ ሁኔታዎች ተቀያይረው በመጡ ነበር። ነገር ግን አንገት መድፋት አመላችን ሆነና የነመለስን ቅርሻት ደፍተን ሳንጨርስ የናብይ አህመድን ልጋግ መጥረግ ጀምረናል። እስከመቼ ድረስ ቅርሻት ጠራጊዎች ሆነን እንደምንኖር ግን እንዲነግረኝ የምጠይቀው ሰው ፈልጋለሁ። ይሃባ ለህዝብ ብለው አሳር ፍዳቸውን እያዩ አበሳን በተቀበሉ አባላቱ አማካኝነት መራር መስዋዕትነትን ከፍሏል። ይህን ሐቅ ያልተቀበሉ ዜጎች ቢኖሩ ደርግና የደርግ ርዝራዦች የመጀመሪያዎቹ ሲሆኑ ኦነግ ሻቢያና ወያኔ ከናጫፋሪዎቻቸው በሁለተኛ ደረጃ ይከተላሉ። በሶስተኛ ደረጃ ለማስቀመጥ ከተፈለገም ባዳንን ማስገባት ይቻላል። ዞሮ ዞሮ ይሃባ ለህዝብና ለሀገር ብሎ ያን ሁሉ መሪር መስዋዕትነት ሲከፍል ዳር ቆሞ ሳት ይሞቀ የነበረው ዜጋ ሁሉ ኢትዮጵያን ለማስበላት በቅቷል። ይህ ነው ዋናው ቁም ነገር። ሌላው ቀላል ነው። የሆነው ሆነና ዛሬም አበሳችን ከአብይ አህመድ አገዛዝ ጋር እንደሆነ ማስተዋል ለሚችል ሰው ሁሉ ጉዳዩ ግልጽ ነው። ልጆቻቸውን በውጭ ሀገር ዘመናዊ ትምህርት እያስተማሩ የዳውን ህዝብ ልጆች ግን ለዘመናዊው ሱስ አጋልጠው እያዛጋ እንዲውል ማድረጋቸው አቆኗል። ይህ አይነቱ ተግባር ደግሞ ከላይ ለመጥቀስ እንደሞከርኩት ሰውኛ የገዢ ልማድ ተግባር መሆኑ ነው። ከዚህም አንፃር ወግና ባህላችን እየራቀ እንዲሄድ የማይፈነቅሉት ድንጋይ አልተገኘም። ያባቶቻችንን ባህል ስንነቀና ለማናውቀው የባዳን ታሪክ ስናጎነብስ በውድ ዋጋ እየገዛን የምንለብሰው ሱሪ ወገባችንን ትቶ ወደ መቀመጫችን ወረደ። ይህ እንዲሆን የፈረዱብን ደግሞ ጥጋበኛ ገዥዎቻችን እንደሆኑ ማንም ሊናገር ይችላል። ወግና ባህላችንን ተሰንገው በመያዙ በኩል ወደር አልተገኘላቸውም። በዚህም ሳይበቃ አስተሳሰባችንም ጭምር ወርዶ አገራችንን በጉልበት ልንደፋ ሰፊውን መንገድ እያመቻቹልን ይገኛሉ። ሲጀመር ጥፋቱ ከኛው በመሆኑ ለማንነታችንና ለክብራችን ባለመሞታችን ምክንያት ጫጩቶች አድርገውናል። ጫጩትነት ማለት ደግሞ የማይገባ ነገር ጭሮ አገር እንደማቆሸሽ ማለት ነው። በሌላ አነጋገር አንጎል ወደ ንፍጥ ሲቀየር አስተሳሰብ ይዘግጥና አመለካከት ሻግቶ የገማ ድርጊትን ይፈጥራል እንደማለት ነው። በዘመነ ብልጽግና ወቅትም ኦነግ ሸኔዎች የሚፈጽሙት ድርጊት ይህን ይመስላል። በሌላ በኩል ደግሞ አበላላችን ሳይቀር ጨዋታና ንግግራችንም ቀጣጥቷል። ስለ ሙዚቃችን ጉዳይማ ባናወራው መልካም ነበር። ነገር ግን ልናወራው ይግድ ይለናልና ትንሽ ነገር ላንሳ። አንዳንድ የዘመኑ ዘፈን ተብዬዎች ወደ ጆሮዬ ሲደርሱ ውሻ የጮኸ ይመስለኛል በማለት ሲናገር የሰማሁትን ወዳጄን አስታወሰኝ። ትውልዱ መላቀቱን አጥቶ ከባህል እንዲወጣ በማሰብ በሙዚቃው በኩል ያላደረጉት ነገር የለም። እየተዛቡ የሚታተሙትን የመጽሐፍት አይነትና ብዛት ቁጥራቸውን ሳንረሳ ማለት ነው። ሙዚቃ ያንድን አገር ገጽታና ያንድን ማህበረሰብ ወግ በማንጸባረቅ በኩል ጉልህ ሚና ያለው የህዝብ ቅርስ ስለመሆኑ ብዥታን ሊፈጥር አይገባም። ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊና ማህበራዊ ጉዳዩን ያስራል፣ ይፈታል፣ ይቋጥራል። ሙዚቃ ይህን ያህል ጉልበት አለው። ይሁን እንጂ ገዢዎች ስልጣን በያዙ ወቅት ለራሳቸው በሚመች አይነት እንዲታተሙላቸው ያልፈጠሩት ጫና አይኖርም። ቢያንስ የፍየል ወጠጤን ሽለላ ልብ ይሏል። ደርግ የተራማጅ ክፍሉን ወኔ ለማላሸቅ አስቦ የድምፃዊ ይርጋዱ ባለል ቀረርቶ መጠቀሙን እናስታውሳለን። በሌላ በኩል ግን አምባገነኖችን ሸንቆት የሚያደርግ ዘፈን ሲታተም ደራሲውንና ዘፋኙን ፍለጋ ሲቋትኑም ታዝበናል። በዚህ ምክንያት በደርጉም ይሁን በወያኔ ብዙዎቹ የኪነ ጥበብ ባለሙያዎች ለእስራትና ለእንግልት ተዳርገው ሲሰቃዩ እንደኖሩ የምናስታውሰው ታሪክ አለ። ይህ አንደኛው የገዢዎች ክፋት ሲሆን፣ ሁለተኛው ደግሞ ከላይ ለመጥቀስ እንደሞከርኩት ከሀገር ወግና ባህል ውጭ በማድረግ የጋጠወጥነት ቅርጽ ያለው ሙዚቃ እንዲታተም እያስደረጉ አዲሱን ትውልድ ሲያላሽቁት ኖረዋል። በዚህም ረገድ ብዙሃኑ የወጣት ክፍል ቅጣምባሩ ለማይታወቅ ዘፈን እጅ ሰጥቶ ከሀገሩ ኮብልሏል። ከሀገር መኮብለሉ ባልነነቀ ነበር። ነገር ግን ከእናትና አባቱ ባህል ወጥቶ ወደማያውቀው ልማድ ሾልኮ መጥፋቱ ደግሞ ግርምቱን ከፍ ያደርገዋል። ከሀገሩና ከባህሉ የወጣ ዜጋ ከራሱም ጋር ተጣልቶ ይወጣና የሚሄድበትን ሳያውቅ መሀል መንገድ ላይ ቆዝሞ ለመታየት ይገደዳል። ግራ መጋባት ማለት እንግዲህ ይህ ነው። በዚህ ጊዜ ታዲያ ሹማምንቶቻችን የልባቸውን አይሰሩም ብሎ የሚያስብ ሰው ካለ በብርቱ ተሞኝቷል ማለት ይቻላል። የደራሲያኑንም ጉዳይ ብንወስድ ተመሳሳይ ነው። ሀቅን አሳትማችሁ ለህዝብ አቅርባችኋል ተብለው መዳረሻቸው የጠፋ ደራሲያን እንዳሉም ልብ ልንል ይገባል። እንዲህ እያደረጉ ትውልዱን ሽባ አድርገው የልባቸውን ካደረሱ በኋላ የግፍ ጽዋው ሲሞላ ሞትን በስደት ያመለጡት ይመስል እግሬ አውጪኝ መርጠው ይፈረጥጣሉ። ይህ ነው እንግዲህ ከላይ በጠቀሉ ለማየት የተቻለው። ከእምነቱና ከባህሉ እንዲወጣ አድርገው አልባሌ ቦታዎችን እንዲያዘወትር ወደ ጎዳና ሲገፈትሩትም ይሄን ለመፈጸም ነው። ግፋቸው ብዙ ነው። ይህን ሁሉ ግፍ የሚፈጽሙትም ማንም ቀና ብሎ እንዳያቸውና በአገር ላይ እንደፈለጉ እንዲጨማለቁ ለማስቻል እንደሆነ ለሁሉም ግልጽ ነው። የጭቆና ናዳ እየወረደብን እያለ አካላችን መቁሰሉን ዘንግተን ሁሉን ነገር እርግፍ አርገን ስንተው ገዦቻችን እንደፈለጉ ተጨማለቁብን። ፋሽን የተባለ ቀዳዳ ሱሪ ለብሰን ጫት ቤት መዋሉን ልማድ ስናደርገው ደግሞ ከኛ በላይ እነርሱ ሊመረቅኑ ይቃጣቸዋል። በዚህም መሰረት ጥቂት የማይባለው የትውልዱ ክፍል ከመራራ ትግል ይልቅ ጨለምተኝነትን መርጦ በዘመናዊ ባርነት የቁም እስረኛ ሊሆን የወደደ ይመስላል። የገዢዎቻችን ያገዛዝ ለማዲ ሆኖ ሳለ የኛ ተሽመድምዶ ለመገዛት መውደቅ ደግሞ ምን ያክል ባርነትና ፋቂዎች መሆናችንን ይገልጻል። አባቶች ለክብሯ ዘብ ቆመው በኖርባት ምድር የኛን ወቅጥለን የባዕድ አገራት ለማደን ስናነሳ ስንጥል ሳናውቀው አጎንብሰን ልንወድቅ ደርሰናል። ማጎንበሳችን ብቻም ሳይሆን ለመንበርከክ ስንዘጋጅ የለየልን ማፈሪያዎችም ሆነን ያባቶቻችንን አጽም እያረከስን እንገኛለን። በዚህም መሰረት ትውልድ ነጠፈ ለማለት ባይዳዳኝም የነቀዘ የትውልዱ ክፍል እንዳለ ግን መናገር እችላለሁ። የዘረኛ ጫጩት ተፈልፍሎ ምድሯን መበከሉን ለተመለከተ ዜጋ ሁሉ የነቀዘ ትውልድ እንዳለ መረዳት ይችላል ማለት ነው። በመሆኑም በማረግ የቆየችልንን አገር ክብሯን አዋርደን ለባዕዳን ምድር ልንሰግድ ስንቋመጥ ማንነታችንን ያለ ክፍያ እንደሸጥን ማወቅ የግድ ይላል። ይህ ተግባራችን ደግሞ የታሪክ ከንቱዎች ሆነን እንድንገኝ አድርጎናል። አባቶች ያባቶቻቸውን አደራ የተወጡት ቃላቸውን ሳይጥፉ መሆኑ ግዴታቸውን በሚገባ ለመወጣታቸው ከገድለ ድርሳናቸው ውስጥ ብዙውን አይተናል። አላየሁም ወይም አልሰማሁም የሚል ዜጋ ካለ እሱ በአካልም ሆነ በአይምሮ ሽባ ሆኗል ማለት ይቻላል። ያባት ታሪክ ተዘንግቶ የትም ሊደረስ እንደማይቻል ኦነግ ሸኔዎች ቢያውቁት ኖሮ ራቆቱን የቀረ የትውልድ ክፍል ባልተገኘ ነበር። ነገር ግን ይሆነና አባቶቻችን ደማቅ ታሪክ ጽፈው በኖርበት ምድርኛ ልጆቻቸው የተደለዘ ሰብእናችንን ተሸክመን ከቋጠኝ ነውራችን ጋር እንዞራለን። በዚህም ሳቢያ ባደረ በሊታነት እየተከሰስን ያለን ነቀዞች ሆነን ሳለ የሚጨርሰን መርዝ እየተዘጋጀልን መሆኑን ከማወቃችን ላይ ግን ወደኋላ ቀርተናል። በሰለጠነ ዘመን የሰለጠነ አስተሳሰብ ይዘን አገርን መገንባት ሲገባን ቀጥኝነትን ተሸክመን ማራገፊያ ፍለጋ መባዘናችንም ሌላ ክስን አምጥቶብናል። ለዚህም ይመስላል የትውልድ ቅርፊቶች ሊያስብለን የቻለው። ቅርፊት ደግሞ አንድ ከተጣለ በኋላ ለማገዶ እንጂ መልሶ ዛፍ ሊሆን እንደማይችል የተክልን ተፈጥሯዊ ባህሪ ማየት ይቻላል። ማንነታችን ተጥሎ መብታችን ተላጠ ማለት ደግሞ ሰብእናችን ከገላችን ላይ ተፈቅፍቆ እንደ ቅርፊት ተጣለ ማለት ነው። የራሳችን የሆነ ምሳሌያዊ አነጋገር የሌለንና በአባቶቻችን ምሳሌያዊ አነጋገር የምንኖር የትውልድ ክፍሎች መሆናችን ይታወቃል። ነገር ግን የነርሱን ወግና ባህል ንቀን ታሪክን ለማንቋሰስ ስንሞክር የብዙዎቻችን ሰብእና ቅርፊት ሆኖ ለመውደቅ በቅቷል። ለዚህም ደግሞ በነውረኛው አብይ አህመድ የሚታጠቀውንና አገር እየፈጀ ያለውን ሸኔ ተብየውን ጨፍጫፊ ቡድን እንደዋና ምሳሌ መውሰድ ይቻላል። ትልቅ ድፍረትም ነውና በአባቶቻችን ምድር ላይ ክብርን ሽጠን ውርደትን አተረፍ። የአባቶቻችን ልጆች መሆናችንም ቀርቶ የገዢዎቻችን ባሪያዎች ሆነንና ከፍ ያለው ክብራችንን አውርደን ጎላ ያለውን ርካሽነትን አንጠልጥለናል። በሐሽሽና በጫት ደንዝዘን የአገር ህመም አልሰማን ባለቁጥር በእናት ምድር ቁስል ውስጥ እንጨት መስደዳችንንም ቀጥለንበታል። እንዴት ከተባለም ደግሞ ብዙሃኑ እንኳንስ ሊጠግብ ይቅርና ርቦት እንኳ በአገሩ እንዳይኖር ከሚያደርጉት አረመኔዎች ጋር ስንጨፍር እየኖርን ነውና ነው። አምባገነኖቻችን ለአምስት ዓመት ያክል ዜጋን በስደት ለመጨረስ የሰሩትን ግፍ ስናስበው በማናለብኝነት ከፈጸሟቸው አሳዛኝ ግፎች ውስጥ ጉልህ ቦታን ይዞ እናገኘዋለን። ብቻቸውን ሊኖሩ የፈለጉ ብቸኛዎች ነበሩና ብዙሃኑን በመገፍተር ጥቂቶችን አቅፈው ሲጃጃሉ መጨረሻቸው ውርደት ሆኖ እንደኖረም የምናውቀው ታሪክ አለ። በዚህም መሰረት እንዳሰቡት አልሆነላቸው ሆኖ እንጂ ቁጥሩ ቀላል ያልሆነ ዜጋ ባህር ውስጥ ሰጥሞ እንዲያልቅላቸው የፈጸሙት በደል ታሪክ ይቅር የማይለው ነው። ብዙ ነገር ረስተንና ብዙ ነገር ትተን ብዙ ነገር አበላሽተን እንጂ ብዙ ነገር ማንሳት ይቻል ነበር። ነገር ግን ትንሽ ጉዳይን ጠልጥለን የምንዞር ባዶዎች ብንሆንም ማውራቱ መልካም ነውና ትንሽ ልቀነጫጭ። ለምሳሌ ያህል በአገራችን ስለሚገኙት ታሪካዊ ቦታዎች ጉዳይ ብንጠየቅ መልሱ ጠፍቶን ጣራ ጣራ ልናይ እንችል ይሆናል። ትልቅ የሞት ማለት እንግዲህ ይህ ነው። ኢትዮጵያዊ ዜጎቿን ሳለ ኢትዮጵያዊ ጉዳይ ጣፋን ማለት ደግሞ ራሳችንን አጥፍተን የባዕዳንና አምባገነኖቻችን መጫወቻ ለመሆን በቅተናል ማለት ነው። በዚህ መተነሳ የራሳችንን ማንነት ክደን የባህር ማዶን ባህል ለማመን እየቋመጥን ያለን የትውልድ ክፍሎች ስለመሆናችን አንዱ ማረጋጋጫ ይሆናል ማለት ነው። ያ ትውልድ ከራሱ ሀገር አልፎ የባህር ማዶ አገሮችን ገጽታ የተመለከተበት አቅሙ እጅግ የሚገርም እንደነበር ሁላችንም እናስታውሰዋለን። ጥንካሬ ማለት እንግዲህ ይሄን ይመስላል። ፍርሃት ያልፈጠረበትና ለነጻነቱ ህይወቱን ሳይቀር የሚገብር አንበሳ ትውልድ ነበር። ያ ትውልድ ለኔ ካልማዝ በላይ ነው። አረመኔ ገዢዎቹ ጋር ተከፍቶ በመራር የተጋድሎ መስዋዕትነት ህያው ታሪኩን ለመጻፍ የበቃ ነበልባል ጦር ማለትም ለኔ እሱ ብቻ ነበር፣ አሁንም እሱ ነው። ጽናትና ቆራጥነት የግል ገንዘቡ የሆነው የዚያ ትውልድ ፈርጥ ሲነሳ ደግሞ ኢህአፓ ብቸኛው ሆኖ እናገኘዋለን። ለአገር ሲል ያልሆነው ነገር የለም፣ ሁሉን ነገር ሆኗል። ከባድ መከራዎችን ተቀብሏል። ከሆነው ይልቅ ያልሆነውን ነገር ፈልጎ ማግኘት ይከብዳል። ሸብረክን ሳያውቅ የተረከበውን አደራ ከግብ ለማድረስ ሁለገብ ትግሉን እያጧጧፈ 50ኛው ዓመት ላይ ደርሷል ሲባልም ሁሉን ነገር ሆኖ ባለፈበት ህይወት ውስጥ አልፎ መሆኑን መረዳት ተገቢ ነው። በዚህም አንጻር ፋሽስቶችና ባንዳዎች ከገንጣይ አስገንጣይ ጋር እየተፈራረቁ በጎዱት መጠን በመክሰም ፈንታ በጽናት እያበበ ትግሉን አፋፍሞ ከግማሽ ምዕት ዓመት የተጋድሎ ዘመኑ ላይ ደርሷል። ውድ የአገሬ ህዝቦች፣ ቅጥረኛው በስቶ ሁለገብ የሆነው መከራችን ከልክ በማለፉ ስቃይ በርትቶብናል። የሕግ የበላይነት ጠፍቶ አምባገነናዊ ስርዓት አልበኝነት ከነገሰ ወዲህ አገር የጥቂቶች ልትሆን ጥግ እየደረሰች ነው። ገድለው ሊጨርሱን ማሰባቸው ረፍት እየሰጣቸው አለመሆኑን ከወዲሁ መገንዘብ ይገባል። አገር ከሌለች ወልዶ መሳምም ሆነ አሳድጎ መዳር ዘበት መሆኑን ማወቅ ከምንም በላይ ሊጠበቅ የሚገባው የትግላችን ዘርፍ ነው። ገዢዎቻችን ሲፈልጉ በጦርነትና በረሃብ ህዝብ እያስፈጁና ደባል ሱስ አስፋፍተው ወጣቱን ለሥራ ፈትነት በመዳረግ አገሪቱን ገዝግዘው ሊጥሉ ቆርጠው ተነስተዋል። የአገር ኢኮኖሚ መረን ለቆ የኑሮ ውድነቱ እንደ ወረርሽኝ ሲስፋፋ መከራው እኛ ላይ ለመውደቅ ጊዜ አልፈጀበትም። ሆን ብሎ እየተሰራብን ያለ በደል አለ። ህዝብ በሀገሩ ያለ ስጋት እንዲኖር ከተውንም አልተፈለገም። የቅጥረኛ አመራሮች ካድሬዎቻቸውንና ደህንነታቸውን አሰማርተው ውስጥ ውስጡን ውዥንብር እየነዙ ህዝብን ያሸብሩ ይዘዋል። ያልገቡበት ጉዳይም የለም። ኢኮኖሚውን ጨምሮ ፖለቲካውንና ማህበራዊ ጉዳዩን አንቀው ይዘው ይወዘውዙታል። ወዝውዘው ሊተውትም በተገባ ነበር። ነገር ግን ወዝውዘው ሊያፈርጡት ማቀዳቸውን ብዙ አመላካች ነገሮች አሉ። ይህን ደግሞ ቀድመን ካላወቅ እኛንም ወዝውዘው ሊያፈርጡን እንደሚችሉ ግልጽ ሊሆን ይገባል። ሰዎቹ እንደሆኑ አራስ ነብር ሆነዋል። ጊዜ የሰጠው ቅል ድንጋይ ይሰብራል እንደተባለውም አንዳችም አይነት ህዝባዊ ጥያቄ እንዲቀርብባቸው አይፈልጉም። ምናልባት ገፍቶ ከመጣም ዳቦ በሙዝ እንድንበላ ምክር ይሰጡናል። እድሜ ለጠቅላዩ አረመኔ ወይም የድንጋይ ሚኒስትሮች ቁንጮ አጉል ምክር ምን ጠፍቶ? አንድ የሩቅ ታሪክ ትውስ አለኝና ግርም አለኝ። በፈረንሳይ ህዝብ በረሃብ እያለቀ በነበረበት ወቅት መራቡን የሰማች ቀበጥና አረመኔ ልዕልት ለምን ኬክ አይበሉም ያለችውን። በእርግጥ የረሃቡ ጉዳይ በተደላደለው የልዕልቷ የተቀናጣ ኑሮ ተሸፍኖና ጨካኝነቷ ተጽዕኖ አድርጎባት በየተናገረችው እንደሆነ መገመት ይቻላል። በቃ አቁ ይህ ነው። ወሎ ላይ የሚጋገር ዳቦ ጠፍቶ ከእንግሊዝ አገር ለአጼው ልደት የመጣ ኬክ ምጸቱን ስንጠይቅ በረሃብ ይሰቃይ በነበረው ህዝብ እንደማላገጥ እንደሆነ ነገሩ ግልጽ ነው። ለዚህም ነው የጠገበ የተራበን አያይም የሚባለው። የዘይትና የስንዴ ዋጋ አልቀመሳለ ተብሎ የተነገረው የጭፍራው ፊታውራሪ ባዕብሬተኛ ልቡ ዳቦ በሙዝ ብሉ ይለናል። እውነትም ጊዜ የሰጠው ቅል ነው ነገሩ። አብይ አህመድ የህዝብ ስልጣን ተስገብግቦ ይዞ ዛሬ ላይ ሊሰለቅብን ቢያምረው ተገቢው እንጂ ሊፈረድበት አይገባም። እድሜ ለመንታ ምላሱ ብዙሃኑን አደናግሯል፣ አፈናቅሏል፣ ገድሏል። የቀረው ቢኖር ወዳደሮቹና ለህይወታቸው ሳይሳሱ እየታገሉ ያሉት ያንደነት ኃይሎች ናቸው። የኦሮሞ የበላይነትን እናሰፍናለን ይያሉ በኦሮሞ ህዝብ ስብ የሚጃጃሉትን ቆርባቶች ሰብስቦ ስልጣኑን ሲያደላደል ሰዎቹ ግራቀኙን ለማየት እንኳን እድል አልሰጣቸውም። ለሰቡ የስልጣን ጥም አስክሮታልና ተይቤት ከግብዝነት ጋር ሆኖ ወጥሮ ይዞታል። ህዝብ በረሃብ እየተቆላ ነው ሲባል መስሚያ የለውም። የንጹሃን ደም እየፈሰሰ ነው ሲባል ደግሞ ሸኔ እንዴት ሆኖ አደረ ማለት ይቀላዋል። አገር እየጠፋች ነው በተባለ ጊዜማ ለአረብ አገራት ሲጸልይ ያድራል ይመስለኛል። አሁንማ ልዩ ትኩረት አድርጎ እየሰራው ያለው ነገር የሚያስገርምም የሚያሳዝንም ሆኖብኛል። ብዙ ጊዜ ተደጋግሞ እንደሚገለጸው አማራን ለማንበርከክ ፋኖን ከመድረገጽ ማጥፋትና የአማራ ልዩ ኃይልን ሽባ አድርጎ ነፍሰ ገዳይ ጭፍሮቹን የአማራውን ምድር እንዲወሩ ማድረግ ነው። ሰውየው የለየለት ዘረኛና የስልጣን ጥመኛ መሆኑን ከድርጊቶቹ መረዳት ይቻላል የምንለውም ከዚህ አንጻር ነው። ጃልመሮ የተባለ የሽመልስ አብዲሳ ውሻ ኦሮሚያ በሚሉት ክልል ውስጥ ህዝብ እያረደ ደም ሲጠጣ በርቱ እያለ የሚያበረታታ ያለው አረመኔው አብይ አህመድ ነው። በአማራው ምድር ከህዝባቸው ጠላቶች ጋር የሚተናነቁትን ፋኖች ለማጥፋት መሳፍንት ፈንቴንና ጓዶቹን ፍለጋ የሚንከራተተው ተኩላ ግለሰብም እርሱ ሆኗል። አማራን አዳክሞ በኦሮሚያ ስር ኢትዮጵያን ለመግዛት የቋመጠው ስግብግብ ጦር ከወያኔ ወንጀለኞች ጋር ግብጽ ድርድር ጀምሮ የጨረሰ መሆኑን እየሰማን ነው። ይህ ሊሆን ይተበቅ ነበርና አምሯቸው በጠባብነት የነቀዘውን የኦሮሞ ጀነራሎች ለድርድር ግብጽ ድረስ ልኮ ያደረጉትን አድርገው እንዲመለሱ አድርጓል። ለዚህም ደግሞ ኦነግ ሻቢያና ወያኔ ከአረብ አገራት ጋር ሆነው በአማራ ላይ ሲዘምቱ የኖርበትን ሴራ በግልጽ ያሳየን ሀቅ ሆኗል። ከሁሉም የሚገርመው ደግሞ ካሮጌው ወያኔ የተረከቡትን የግፍ ማዕት በዚያ ህዝብ ላይ ማውረዳቸውን መቀጠላቸው ነው። በሌላ በኩል የኦሮሞ ህዝብ ጭምር ምንም እንደማያደርጋቸው በማሰብ ከመናቃቸው የተነሳ የት እንዳለ እንኳን ማስተዋል የተሳናቸው መሆኑ ነው። የሚንቁት ህዝብ ደግሞ አፈር ድሜ እንደሚያስገጣቸው ቢያውቁት ኖሮ ይችን ባልሰሯት ነበር። ነገር ግን ግብዝነት በላያቸው ላይ ሰፍሮ ስግብግብነት እየናጣቸው ሲውል ለማያውቁት የትዕቢት ስሜት ወደቁና ሙሉ ሌሊቱን በቅዠት ሲሰቃዩ ያድራሉ። በባዶ ጭንቅላት ህዝብ መምራት ማለት ምን ያክል ከባድ እንደሆነ ሊሰሙን ፈቃደኛ ቢሆኑ ኖሮ አሳምነን ልነግራቸው በወደድ ነበር። ነገር ግን አገር በቀል አራሙቻዎች ሆነው ምድር ለማጥፋት ከመዘራታቸው በፊት ነቃቅሎ የሚያጠፋቸው ገበሬ እንዳለ ባለማወቃቸው ጠውልገው ሊደርቁ የደረሱ ይመስላሉ። አገር መሸጣቸውን እንጂ ሽጠው የት እንደሚበሉት ሊገባቸው ያልቻለ የጋማ ከብቶች ብዙዎች ሆነዋል። ከእናት ምድር ውጪ ያለውን ነገር ሁሉ ሌላ አማራጭ ሊኖረው ይችላል። አገር ግን አገር ነች፣ ሌላ አማራጭ የላትም። ህዝብ ያለ አገር፣ አገርም ያለ ህዝብ ዘበት ነው። የኦሮሞ ህዝብ ቃርሚያዎች ይገባቸው ከሆነ ሐቁ ይህ ነው። አባቶች ለሀገራቸው ሲሉ የግፍ ጸዋን እየተጎነጩ የተሰውላት ሌላ መቀበሪያ ሀገር ስላልነበራቸው ነው። በዚህም ረገድ አጽማቸው በእናት ምድራቸው ላይ በክብር አረፈ እንጂ በየምድረ ሜዳው አልተንከራተተም። ለዚህም ነው አብይ አህመድን የመሳሰሉ ለሀጫም ገዢዎች ሲፈራረቁብን ልጋጋችሁን ሰብስቡ እያል ስንመክር የኖር ነው። እናት አገር በመሆኗ ለእናት አገር የሚገባትን ሁሉ ለመክፈልም የተዘጋጀ ልዩ ሰራዊት አለ። ይህ ልዩ ሰራዊት የኢትዮጵያ አገር አድን ሰራዊት ይባላል። ሻቢያና ወያኔን በአንድ በኩል፣ ኦነግና ብልጽግናን ደግሞ በሌላ በኩል ሲፋለም ቅጥረኞችንና ባዕዳንንም በንቃት ይቃኛል። ኢዜማንም ሆነ አብንን ኦዴፓንም ሆነ ሆዳም አማራን እየታገለ ያን ህዝብ ከታሰረበት ወህኒ ቤት ውስጥ ያስወጣል። በመሰረቱ አልጋ ወራሾችና ተከታዮቻቸው አልጋቸውን እየገፉ ኖረው ፍጻሜያቸው መገልበጥ ይሆንና ታሪካቸውን ለማቋጨት ይገደዳሉ። ደግነቱ ለአልጋ የማይመቹ ግፈኞች በመሆናቸው ተገልብጠው የሚወድቁ ሲሆን፣ ክፋቱ ደግሞ በእግራቸው የሚተካው ወራሽ የእነርሱ አምሳያ የሆነ መቅረቱ ነው። ደመቀ መኮንን ካልተቀየመ በስተቀር አብይ አህመድን ምሳሌ ማንሳት ይቻላል። አረመኔው መንግስቱ በንጉሱ ሲተካ ካጼው ባሰ ፈጣንና ጋኔን ሆኖ 17 አመት ሙሉ ደም ሲጎነጭ ከረመ። መንግስቱ ሲገለበት ደግሞ መለስ የሚሉት የበረሃባ መጥቶ ህዝብን በሾሁ ሲወጋና ሲያቆስ እንደባብ ሲነድፍና ሲመረዝ ኖረና ታላላቆቹን ይዞ ጥርጋለ። ይንግዲ አገርን መላቀት አሳጥቶ በህዝብ መካከል አራርቆ የተከለውን የመርዝ ተከል ሳይነቅል ማለት ነው። ከኃይለ ማርያም ጉያ የወጣው የፍኝት ልጅም ከሁሉ የባሰ ቀይ ሰይጣን ሆኖ መጥቷል። ተግባሩና ንግግሩ የሰው ሳይሆን የቀጠራ አጋንንቶች ልሳን ነው። የገዢ እንጂ የመሪ ጥበብ ስለሌለው በንግግሩ መሃል ቁጣን ያስቀድማል። ልሳኑ ሁሉ የጥበበኞች ሳይሆን የጉልበተኞች ነው። የሰው ደም ፍለጋ ሲባዝንማ ከሁሉም ይለያል። እንዳው ባጠቃላይ አገር ማለት ለርሱ ምንም ነች። ብቻ ሰውየው አንዳች የለከፈው ፍጡር ስለሆነ አገር ከመጥፋቷ በፊት ተባብረን ልነቅለው የገድላል ይያልኩ ከዚህ ላይ ለሰናበት።
Bye.